ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 6 እናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 6 ዳምባጉና ተከዘን ሳንሽገር ስለ እንዳባጉና ጦርነት ወሬ እንደሰማን ሁለት ድሬሰሮችን ከመያስፈልገው መሳሪያ ጋር አስቀድሜ ትኬ ነበር። ተጀምማች የኔን መሄድ በጣም ይቃወሙ ነበር። በድል ስሜት ላይ ያሉ ወታደሮች እንደገና ደግሞ በጓደኞቻቸው ሞት በሐዘን ላይ ስለሆኑ ነጭ ሰው ካዩ ምንም ሳያወላውሉ ሊተኩሱበት ይችላሉ። ሁለት የጣሊያን እስረኞች አንደኛው የቆሰለ ዶክተር በጦርነት ማግስት ጧት ጭንቅላታቸው ተቆርጦ ተገኝቷል። ባልተጠበቀ ሁኔታ አንዱ በማታ ሾልኮ ገብቶ የጓደኞቹን ሞት ተበቅሎባቸዋል። እንግዲህ ስንት የቆሰሉ ሰዎች መርዳት የምችልባቸው አራት ቀናት በከንቱ አለፉ። ምናልባትም ሕይወታቸውን ማትረፍ የምችልበት ሁኔታም ይኖር ነበር። ማምሻውኑ ከድሬሰሮቹ የመጣ መልእክት ስራውን ብቻቸውን ማከናወን ያልቻሉ መሆናቸውን ይገልጻል። በዚህ ምክንያት ነገሩ ተወሰነ። መሄድ አለብኝ። ተጨቻ ያለው የሜዲን ነገር ተጠራጥሯል። ለግነቱ ከወዳጄ ከቀኛዝማች ድጋፍ ጥያቄ መጣ። ቀኛዝማቹ ራሳቸው ለኔ ደህንነት ኃላፊነት እንደሚወስዱ ገለጹ። ጦርነት ላይ ነበሩ። ነበራቸው 120 ሰዎች 22ቱ ሞተዋል ወይም ቆስለዋል። ለዚህ ነው እርዳታ የጠየቁት። በነጋታው በጠዋት ለመሄድ ወሰነናል። በመጨረሻም የተጎዱ ወታደሮችን በተቻለኝ አቅም መርዳት የምችልበት ስራዬን መጀመር እችላለሁ። ካሁን ምንም ነገር ማድረግ አለመቻሌ የኔ ጥፋት አልነበረም። ምንም እንኳ ሊደርስብኝ የሚችለው አደጋ ቢገባኝም ምናልባት ሙሉ በሙሉ ባይሆንም የነበረኝ የሙያ ግዴታ መንፈሴ ራሴን ለማዳን ከነበረኝ ፍላጎት በላይ ነበር። ለማንኛውም አሁን ለመስራት ነፃ ነኝ። የቆሰሉትን ሰዎች ለመርዳት ባለመቻሌ ከሚሰማኝ አሳዛኝ ስሜትም ነፃ ሆናለሁ። እራት ከበላን በኋላ እጃቻ ያለው በጦርነቱ ድል ስላደረጉ የተላከላቸውን ቴሌግራም በሚመለከት ወሬ አካፈሉኝ። በቴሌግራሙ ንጉሠ ነገሥቱ የምስራች መልእክት ልከዋል። ነገር ግን በሌላ በተከታይ ቴሌግራም ደግሞ ሌላ አዲስ ጥቃት እንዳይሰነዘር የሚል ትዕዛዝ አለበት። ያሌው በመከላከል ብቻ እንዲቆዩና በጥንቃቄ የሚሆነውን ነገር እንዲከታተሉ፣ አያሌው የሰው ሕይወት አላግባብ እንዲጠፋ እንዳያደርጉ፣ የተያዙት የጣሊያን እስረኞች በአስቸኳይ ወደ ዳባት እንዲላኩና ከዚያም በአውሮፕላን አዲስ አበባ እንዲወሰዱ የሚል ነው። በግልጽ እንደሚታየው እኔው ራሴ ሪፖርት ላደረግኩት ድል መረጃ ይፈልጋል በማለት አያሌው በሽርደት መልክ ተናገሩ። ንጉሠ ነገሥቱ ጠቅላላው ምዕራብ ትግራይ በእንዳባጉና ጦርነት ምክንያት ነፃ እንደወጣ አስተማማኝ የሆነ መረጃ ደርሷቸዋል። ሁሉም የጠላት ምሽጎች ተወስደዋል። ጣሊያኖችም ወደ አክሱም ሸሽተዋል። ያ ሁሉ ሆኖ ባለበት ቆይ የሚል ትዕዛዝ ተላልፏል። እጀሳ አያሌው የተረበሹ ይመስላሉ። የአዲስ አበባ ገዢዎች ምን ማለታቸው ነው? ይህንን ትዕዛዝ ወታደሮቹ ቢናገሩ አመጽ ይፈጠራል። ባገኙት ድል የተደሰቱት ወታደሮች ወደ አክሱምና አድዋ መገስገስ ነው የሚፈልጉት። በዚያን ጊዜ የጣሊያን ቅኝ ግዛት ዋና ከተማ ወደ ነበረችው አስመራ ድረስ ካልሄዱ የሚያረካቸው ነገር አልነበረም። እዚህ አይነት መንገድ ነው የሚዋጉትና አትቀጥሩ ቢባል ነገር ቢነገራቸው ወኔያቸውን እንደሚጎዳ ነው። ለምንስ አሁን ካውያው እንደጋለ በትኩሱ ጥቃቱ አይቀጥልም? ምን ማለት እችላለሁ? በዚያን ጊዜ ደጃዝማቹ ትክክል እንደነበሩ አውቃለሁ። ዛሬም ቢሆን ሰውየው ትክክል እንደነበሩ በተሻለ ሁኔታ አውቃለሁ። ነገር ግን የጦር አማካሪ የመሆን ስልጣን አልነበረኝም። እነዚያ ሰዎች ከጦርነቱ ርቀው መናገሻ ከተማ ነው የተቀመጡት። በደም መረጃ ይያላቸው ነገር ግን በጦር ግንባሩ ተሰልፈው የራሳቸውንም ሆነ የጣላትን አስተላለፍ በደም የሚያቁ ሰዎችን አስተያየት ሳይቀበሉ ዛስ ማስተላለፍ እንችላለን ብለው ያስባሉ። የተመቻቸው እነዚህ ገዢዎች በነበራቸው የድንቁርና በራስ መተማመን ለምንም ረህራሄ በአፍሪካ የመጨረሻው ነጻ አገር እጣ ፈንታ ወሰኑ። ሌላው ዜና ደግሞ ምንም መልክ ሳይልኩ ራስምሩ በደሪት በመጓዝ ከኛ ኪሎ ሜትሮች ራቅ ብለው ካምፕ አደረጉ። ጠዋት ፀሐይ ሳትወጣ እንዲገናኙ ጥያቄ ላኩ። አሁን ግን ራሳቸው አያሌ ዋሻ ድረስ ሊመጡ ነው። ሰማው ገረመኝም። ምንም አይነት እንኳን ደስ ያለ ነገር የለም። ስለ ድሉ እንኳ አንድ ቃል አልተናገሩም። በነጋታው ጠዋት ከ12 አጃቢዎች ጋር ካምፑን ለቅቄ ሄድኩ። ቀኛዝማች ንጋቱ እንደ ተራሰው እያነከሱ በእግራቸው መጡ። እግራቸውን ሾህ ወግቷቸው ነበር። የነበሩበት በቅሎ ጠሩነቱ ላይ ራሱን በጥይት ተመቶ ተገሎባቸዋል። የቆሰሉት ሰዎች ያሉበት ቦታ ለመድረስ በሙሉ ጦር ሜዳው መካከል መሄድ ነበረብን። በቅርብ ጊዜ ሺ የሚቆጠሩ ሰዎች ለሞት ወይም ለድል በተዋጉበት መሬት ላይ መራመዴ እንግዳ ስሜት እንዲሰማኝ አደረገኝ። ቀኛዝማች እየመሩን ስለ ጦርነቱ፣ ስለ ተካሄደው ሁኔታ ከቀኛዝማቹ በሚደረግልኝ መግለጫ በቦታው የነበርኩ ያህል የመስማት እድል አጋጠመኝ። ሰላዮቻችን እንደነገሩን ከሆነ ፈንዳባጉና የነበረው ሜጀር ከጠቅላይ እዙ ምሽጉን ለቆ እንዲሄድ ትዕዛዝ ተሰጥቶት ነበር። የመጀመሪያው ቀን በሶስት ማለት ነው ሁሉም ካምፑን ጥለው ለመንቀሳቀስ ዝግጁ ነበሩ። ነገር ግን 30 ግመሎች ያሉበት ጓዝ ከአክሱም ስለተላከ ትዕዛዙ ተቀየረ። ሜጀሩም የሬዲዮ መገናኛዎችን እንደገና ተክሎ እስከ እሁድ ድረስ ለመቆየት ወሰነ። ያ ውሳኔ ግን መጥፊያው ሆነ። ፊታውራሪ ሽፈራው ከደጃዝማች አያሌው ወደፊት እንዲሄዱ ትዕዛዝ በደረሳቸው ሰዓት ከአክሱም ጓዝ መምጣቱንና ሜጀሩ እስከ እሁድ ድረስ ለመቆየት መወሰኑን ዜና አገኙ። በተጨማሪም ምሽጉ የሚጠበቀው በ1500 ከኤርትራ በተመለመሉ ባንዳዎች ከ150 ነጮች ጋራና 25 መትረየሶች እያንዳንዳቸው 2 መትረየስ የተጠመደባቸው 10 ታንኮች መኖራቸውን መረጃ ይደርሳቸዋል። በተጨማሪ 4 የጭነት መኪኖች፣ 1 አውቶሞቢል፣ 100 የጭነት በቅሎዎችና 30 ግመሎች ነበሩ። ወታደሮቹ ደግሞ የተናፈሰ የሰሙት ወሬ ነበር። ይህም ከአክሱም የመጣው ጓዝ ማስትሬዛ ጭኖ እንደመጣ ነው። በዚህ ዜና ምክንያት ወታደሮችን ይዞ መቆየት የማይቻልበት ሁኔታ ሊደርስ ምንም አልቀረውም። ፊታውራሪ ሽፈራው በሌሊት ተጉዘው የጠላትን መንገድ መዝጋት ምሽጉን ከቦ ከመቀመጥ የተሻለ ጠቀሜታ አለው ብለው አሰቡ። ፀሐይ ሳትወጣ በጠዋቱ ወታደሮቻቸውን በሃይዳ በኩል አድርገው በተከዜ ተንቀሳቀሱ። ሁሉም ሴቶችም አገልጋዮችም ጭምር ተከተሉ። እያንዳንዱ ሰው የሚቀጥለው ቀን ጦርነት እንደሚኖር አውቋልና የቆሰለውን ለመርዳት፣ ሞተውን ለመቅበር አብሮ መሄድ ፈልጓል። እነዚህ ሰዎች ተከዜ ወንዝና በገባሩ በማይቆላ በችግርና በመከራ ነው የተጓዙት። ባዶ እግራቸው በጠጠሮች ላይ ጥቅጥቅ ባለ ጫካ ግማሹን ሌሊት ያለምንም የጨረቃ ብርሃን ነበር። ጠዋት ኮከብ ብቅ ሳትል ቅዱስ ሚካኤል ቤተ ክርስቲያን ደረሱ። እሱም ከጣሊያን ምሽግ 4 ኪሎ ሜትር ርቀት ነበር። ሀገሩን አቋርጠው ሲጓዙ ከጧቱ 11 ሰዓት ላይ ቀጥታ ከጠራት ካምፕ በሰሜን አቅጣጫ በሚገኝ ካንድ መጠነኛ ወራጅ ውሃ ተገብ ለትንሽ ጊዜ አርፈዋል። በዚያ መንገድ ወደ 60 ኪሎ ሜትር ርቀት የሚሆን ሲገሰግሱ አድረዋል። ጓዝ ያዘው ክፍል ወደ ኋላ ቀርቷል። ጣሊያኖች መኖራቸውን ካረጋገጡ በኋላ መንገዱን በማቋረጥ ትንሽ ግንብ ቤት የሰሩና ጉድብ ቆፈሩ። አላማው ለጠመንጃ ተኳሾች መከላከያ ሲሆን ጭነት መኪኖችና ታንኮችም እንዳይሻገሩ ለመከላከል ነበር። ያሰቡት እንደዛ ነበር። ነገር ግን ግንቡም የግማሽ ሜትር ከፍታ ያለው የድንጋዮች ድርድር ጉድቡም ቢሆን ጥቅም አልነበረውም። ግማሽ ሜትር ስፋትና ግማሽ ሜትር ጥልቀት ነው የነበረው። ሁሉም ትግጭት ካስደቀ በኋላ ሰዎች ቦታ ቦታቸውን ያዙና ፍጹም ጸጥታ እንዲኖር ታዘዘ። እንደሚባለው ከሆነ ግማሹ ጦር ወዲያውኑ እንቅልፍ ወስዷል። ለኩል ስታሲዮን የመጀመሪያው አሳሽ ጦር የጫነ መኪና ከጣሊያኖች ካምፕ አቅጣጫ መጣ። ግስት ያጠራቸው የሽፈራው ወታደሮች በችኮላ ተኮሱ። ጠላት ያኝቶ ዞሮ መሸሽ ጀመረ። በዚህ ጊዜ ሁሉም የሽፈራው ጦር ቦታቸውን ለቀው ማጥቃት ጀመሩ። የታብራሪ ሽፈራው ራሳቸው ተነስተው በፈረሳቸው መንገዱን መዝጋት ነበረባቸው። አለበለዚያ እነዚህ ስራ የሌላቸው ወታደሮች እቅዳቸውን በሙሉ ያፈርሱባቸው ነው። ከምሽጉ የሚመጣውን ጥቃት ለመከላከል 1000 የሚሆኑ ወታደሮች ከካምፑ ግማሽ መንገድ የሚሆን ቦታ ጫካና ዛፎች ውስጥ ተደብቀዋል። ከምሽጉ አጠገብ ያለ ሜዳ ላይ አንድ አውሮፕላን አረፈ። አንድ ሰው ሲሮጥ ሄዶ ከፓይለቱ ጋር ለትንሽ ጊዜ ካወራ በኋላ አውሮፕላኑ ተነስቶ ሄደ። በኋላ እንደተረዳ ነው ቀኙ አውሮፕላን ከምሽጉ በተደረገለት ምልክት ነበር ያረፈው። ምክንያቱም ፓይለቱ የሚያስተረጥር እንቅስቃሴ አይቶ እንደሆነ ለመጠየቅ ነበር። ፓይለቱ ግን ምንም አላየውም ስላለ ሜጀሩም ትንሽ ቀማኛ ሽፍቶች ይሆናሉ ሰዎቹ ላይ የተኮሱት በማለት ተረጋጋ። ከዚያም ለቅኝት ታንክ ወጥቶ ሊሄድ አዘዘ። ታንኩ በደረሰበት ጊዜ በመሪ ጦሩ አካባቢ እንቅስቃሴ ተጀመረ። ተመልከት፣ ስትሄድ እንዳሳማ ነው የምትወዛወዘው። ስማ፣ እንደ መቶ በላ ደግሞ ትጮሃለች። ታንክ ነው? እንዴታ ደደብ። ተከትሎ ታንኩ እንዳይሰማቸው ማንሾኳሾክ ጀመሩ። ምኑ ላይ ነው ጥሩ ቦታ ተኩሰን የምንገለው እያሉ ይወያዩ ነበር። ወዲያውኑ ከአዛዡ በተላለፈ ትዕዛዝ ታንኩ መስመራቸውን አልፎ እስኪሄድ ድረስ እንዳይተኩሱ ተነገራቸው። እንዲህ እንዳለ ታንኩ እየተወዛወዘ ጠጋ ማለት ቀጠለ። በመቶ ሜትሮች ርቀት የተሰጣቸውን ትዕዛዝ ጥሰው ትዕግስት ያጠራቸው ተዋጊዎች የተኩስ ውድድር ጀመሩ። ታንኩ ወዲያውኑ መልስ ተኩስ በመስጠት በመንገዱ ዳርና ዳር ጉዳት አደረሰ። የፈሩና የደነገጡት ወታደሮች በየአቅጣጫው ሲበተኑ አንድ ሰው ብቻ ቀረ። ማላምባራስ ተሰማ ነበር። ከታንኩ በኋላ ተስቦ ዘሎ አናቱ ላይ ወጣና ክዳኑን በሰደፍ እየደበደበ ክፈት እያለ ጮኸ። የታንኩ መሳሪያ ተኳሽ በድንጋጤ አደጋ መኖሩን ይርሳ አናውቅም፣ ግን አውቶማቲክ መሳሪያውን መተኮሱን አቆመ። የታንኩ መግቢያም ተከፈተ። ወዲያውኑ ባላምባራስ በተከፈተው መግቢያ ተኮሰ። የታንኩ ሹፌር ቆመ። ወደ ኋላ ነድቶ ዞሮ መሄድም ሞከረ፣ ነገር ግን ከሁለት ዛፎች መካከል ተቀርቅሮ ቆመ። ጊዜ ተሰማ የዚህን ጭራቅ መግቢያ ቦታውን ስለተገነዘበ በሩን እንዴት እንደሚከፈትም አውቋል። መግቢያውን ከፈት ያደርግና ጠመንጃውን ወደ ውስጥ አሾልኮ በፍጥነት ወደ ውስጥ ይተኩሳል። የሚያዩ ሌሎች ወደ ታንኩ ይጨሩት መጥቶ ሁሉም መተኮስ ይፈልጋል። ሁሉም አሳማው ላይ ዘሎ መውጣት ይፈልጋል። ታንኩ በድንገት መቃጠል ጀመረ። የጋዝ መያዣው እሳት ተነስቶበታል። ከዚህ በኋላ ታንኩ ያጋጠመውታ ለማንም ግልጽ ነው። በጣሊያኖች ምሽግ ውስጥ ያሉ ሰዎች የሚሆነውን ሁሉ ቆመው ያያሉ። ማድረግ የሚችሉት ነገር አልነበረም። ርቀቱ ለጠመንጃ የሚሆን አይደለም። መድፍ ደግሞ አልነበራቸውም። ሁሉም ነገር በቅጽበት ስለሆነ ተጨማሪ ወታደር በጊዜው ከቦታው መድረስ አይችልም ነበር። አንጋሰው ወደ ታንኩ ሲሮጥ ማየት ይችላሉ። ቁጥሩን ለመገመት ግን ያፎችና ቁጥቋጦዎች ሙሉ እይታ ስለሚከለክሉ አስቸጋሪ ነበር። ማየት እስከቻሉበት ድረስ ግን የጥቁሮች ቁጥር የበላይነት ነበረው። ሜጀሩ አጭር ውይይት ካደረገ በኋላ ምሽጉን ከከበባ እየተከላከሉ መቆየት የማይታሰብ ሆነ። ተጨማሪ ኃይል እስከሚመጣ ጊዜ ይወስዳል። ያለው አማራጭ እየተዋጉ ጥሶ መሄድ ነው። የጠላት ቁጥር ከኛ በላይ ነው። ነገር ግን ምን ፋይዳ አለው? ከታንክ ከአውቶማቲክ መሳሪያና በደንብ ከሰለጠነ ወታደር ጋር ሲወዳደር ዛሬ እነዚህ አውሬ ሰዎች የጣሊያን ወታደር ምን ማድረግ እንደሚችል ትምህርት ያገኛሉ። ቪቫ ለዱቼ፣ ቪቫ ለኢጣሊያ። አሁን ደግሞ ኢትዮጵያውያን ከምሽጉ ወጥቶ ቁልቁለቱን እየተጠማዘዘ የሚወርድ የጠላት ሰልፍ ማየት ጀመሩ። በአንድ ጊዜ 9 ታንኮች በሰልፍ ወጡ። እነሱን ተከትሎ 4 ካምፓኒ ወታደር ይወርዳል። ከትንሽ ክፍተት በኋላ ሜጀሩ ፈረስ እየጋለበ ወጣ። እሱን የተከተለው ደግሞ ጠቅላላው ስንቅና ትጥቅ ከተጨማሪ 2 ካምፓኒዎች መካከል ነበር። ለፊታውራሪ ሽፈራው ወታደሮች ይህ በስነ ስርዓት በሰልፍ የሚጓዝ ረጅም መስመር የሚያስደንቅ እይታ ነበር። ስንቅና ትጥቅ ክፍሉ 4 የጭነት መኪናዎች፣ 100 የጭነት ከብቶችና 30 ግመሎች አሉበት። ከጊዜው ፊታውራሪ መላውን ጦራቸውን ወደ ኋላ ወራጅ ውሃ ወዳለበት ቦታ እንዲመለስ አደረጉ። መሬቱ ዳገታማና በቁጥቋጦ የተሞላ ነው። በመንገዱ በቀኝ በኩል የዘንባባ ዛፍ ጥቅጥቅ ብሎ ያደገበት ሰፊ ጫካ ጥሩ መጠለያ ሆኖ ተገኘ። እዚህ ሆነው ጠላትን ይጠባበቁ ጀመር። ሳይዘገይ ጠላት መድረስ ጀመረ። ሁሉም 9 ታንኮች ሜዳው ላይ በመስመር ተሰለፉና ወደ ዘንባባ ዛፍ ወዳለበት ጫካ ተኩስ ጀመሩ። እግረኛው ደግሞ ወደ ቁጥቋጦዎች አቅጣጫ ማጥቃት ጀመረ። መትረየስና ቀላል አውቶማቲክ መሳሪያዎች ተኩሱን ሲያቀልጡት 2 ቀላል አውቶማቲክ መሳሪያ ብቻ ለያዙት ኢትዮጵያውያን ከአቅም በላይ ነበር። በጫካ ውስጥ ተደብቀው የነበሩ 2000 ሰዎች በድንጋጤ ወደ ራሳቸው ስንቅና ትጥቅ ጓዝ ወዳለበት መሮጥ ጀመሩ። ሌሎች ደግሞ በየአቅጣጫው ይበተኑ ጀመር። ሽፍራው ግን የሚሸሹ አይደሉም። ያ ሁሉ ጥይት እየተተኮሰባቸው ፊትና ኋላ እየተመላለሱ ጥሩምባ እየነፉ ይጮሁ ጀመር። እናንተ ሴቶች ናችሁ? እኔ ራሴ እዚህ እንዳለሁ አታዩ? ወዴት ለመሄድ ነው የምታስቡት? እዚህ ሁኔታ 500 የሚሆኑ ወታደሮች ማሰባሰብ ቻሉ። ከእነሱ ጋር በመሆን ወደ ኋላ ተመልሰው በመንገዱ ቀኝ በኩል በ4 ጎጆዎች ተጠለሉ። በዚህ ጊዜ ደግሞ ፊታውራሪ በላይ የተባሉ ሰው ከ18 ዓመት ልጃቸው ጋር በመሆን ሌላ ጦር አሰባስበው በጋራው ዙሪያ በመሄድ ከጠላት ጀርባ ጥቃት ጀመሩ። ጣሊያኖችም በ2 አጥቂ ተኩስ መካከል ሆኑ። እልህ አስጨራሽ ውጊያ ተካሄደ። ሜጀሩ ቆስሎ በቃሬዛ ተጨኗል። ጣሊያኖች በኩል አንድ ሻምበል መቷለቃ ሶስት የበታች መኮንኖችና ሁለት ሹፌሮች ሞቱ። ጣሊያኖቹ ነሱ ላይ የተነጣጠረውን ትኩረት ለማስቀየር ብለው የጭነት ከብቶችን በያቅጣጫው ለቀቋቸው። ይህ ተንኮልም ስራውን ሰራ። ኢትዮጵያውያን ከብቶችን በጥይት ተኩሰው ከጣሉ በኋላ ሁሉንም ነገር ረስተው የተጫነውን ንብረት ለመውሰድ ኮራዳቸውን እየመዘዙ ወደ ወደቁት ከብቶች መሄድ ጀመሩ። በዚህ ጊዜ ጣሊያኖች በብዙ ግፊት መንገዳቸውን አስከፍተው ወደፊት ጉዞ መቀጠል ጀመሩ። ያም ሆኖ ከአደጋ ማምለጥ አልቻሉም። ፈርጥተው የሄዱት ወደ 2000 የሚሆኑት ኢትዮጵያውያን ማስተዋል ጀመሩና እንዲያውም ጦርነቱ ላይ ያሉትን ጓዶቻቸውን ለመርዳት ወሰኑ። አንድ ወገን በጋራው ዙሪያ በመሄድ ከጣሊያኖቹ ጋር ሲፋጠጥ፣ ጣሊያኖቹን የግድ ወደ ኋላ ከመንገድ ወደ ምዕራብ አቅጣጫ ወደሚገኝ ከፍታ እንዲሸሹ አደረጋቸው። ሌላው ወገን ደግሞ የጣሊያኖችን ስንቅና ትጥቅ የሚያጓጉዘውን ክፍል ወረረው። በጣም አሰቃቂ ግን አጭር ጦርነት በኋላ ጣሊያኖቹ እጃቸውን መስጠት ጀመሩ። የቆሰለ ሰው እያከመ የነበረው የጣሊያን ዶክተር ከትከሻው ላይ በተሰነዘረበት ጎራዴ ምክንያት ወድቆ ህሊናውን ሳተ። ኋላ እንደሰማነው ታስሮ እያለ ማታውኑ ተገደለ። ሌላው የጦሩ ሕክምና ባለሙያ የሆነውን ስላየ ጉድጓድ ውስጥ ተደብቆ በኋላም ተገኝቶ እስረኛ ሆኖ ተወሰደ። ሌላው ጣሊያናዊ በዱላ ጭንቅላቱ ላይ ተመትቶ ህሊናውን ስቶ በሚቀጥለው ቀን ነው የነቃው። የእሱን ዕጣ ወደፊት እንነጋገርበታለን። ሴቶችና ልጆች ስንቁንና ትጥቁን ሲረባረቡበት፣ ወታደሮቹ ጠላትን ከጀርባ ለማጥቃት ገሰገሱ። ሹፌሮቻቸው የተገደሉባቸው ሁለት የጭነት መኪኖች በእሳት ጋዩ። የቆሰሉ ጣሊያኖችና ሌሎች መንገዱ ላይ የነበሩ በሙሉ ያለምንም ምርጫ ተገደሉ። ጣሊያኖች እንደገና በሁለት ተኩስ መሃል ተከበቡ። ኢትዮጵያውያኑ ከፍታውን ጥሰው ገብተው የተደበቁ ጣሊያኖችን በሙሉ ገደሉ። ብዙ መኮንኖች አብረው ተገደሉ። የውሃ ጥሙ አስቸጋሪ ሆነባቸው። ወኔያቸው ወደቀ። ሁሉም ጦር ጋራው ላይ ተሰበሰበ። መሳሪያቸውን ጥለው እጃቸውን ወደ ላይ አነሱ። ይህን ማድረግ አልነበረባቸውም። ያልሰለጠኑት የእኛ ጀግኖች የእጅ ወደ ላይ ማንሳቱ ምልክት አልገባቸውም። እንዲያውም ጠላትን ለመምታት አጋጣሚ ፈጠረላቸው። የጠፋው ሕይወት ትልቅ ነው። በተለይም ፊታውራሪ ሽፈራው 300 ሜትር ርቀት በሚገኝ ከፍታ ላይ ከወጡ በኋላ ተኩሱን ያቀልጡት ጀመር። የያዙትን ቀላል አውቶማቲክ መሳሪያ ሲተኩሱ ጥይቱ በተንጣጣ ቁጥር ጎፈሪያቸው ይወዛወዝ ነበር። ጣሊያኖቹ የፈጸሙት ስህተት ወዲያው ገባቸው። ወዲያውኑ ሰንደቅ ዓላማቸውን አንስተው ከመኮንኖቻቸው ጋር በመሆን መጮህ ጀመሩ። ቪቫ ላ ኢጣሊያ! የመጀመሪያ ዙር ከተኮሱ በኋላ ሁሉም ወታደሮች ከጋራው ቁልቁል ወደ ሜዳው መሮጥ ጀመሩ። ሜዳው ላይ የነበሩ ታንኮችና መኪኖችም መንቀሳቀስ ጀመሩ። ኢትዮጵያውያን ባሉበት ጋራ ላይ ግን አንድ ትንሽ ጥይት አንበሳውን ከነሸበቶ ጋማው መታችው። ሽፈራው ወደቁ። አማችየው የሚስታቸው አባት አጠገባቸው ነበሩ። ወደ መሬት አጎንብሰው ልጄን አሉ። ግን ወዲያውኑ ሁሉም ነገር እንዳቆመ ተገነዘቡ። ፈጣን ሞት ነበር። ይህ ሁሉ ሲሆን አብረው የነበሩት የንስሐ አባት መጡና እኔ ሸክፈዋለሁ፣ ስራዬ ነው። ግን
የሱን ሞት በድር የማይመለስ ሰው የተረገመ ይሁን አሉ። የ80 አመቱ የሽፈራማች ይህን አይነት ንግግር መስማትም አላስፈልጋቸው። በፍጥነት ባቸው ተረጉ ሰውነታቸው ተንቀጠቀጠ። አይናቸው ግን እንደ ሳት ይፋጃል። ወራዲያቸውን በቅጽበት መዘዙ። የመሪው ሞት ወሬው ወዲያው ተዛመተ። ዜናው በየመስመሩ ሲሰራጭ ተኩሱ ቆመ። ሁሉም ሰው ምንድነው የምናደርገው ብሎ የሚያስብ ይመስላል። በጣም አስፈላጊ ደቂቃዎች በከንቱ አለፉ። ጣሊያኖቹ አንድ ላይ ሆነው እያመለጡ ናቸው። በዚህ ጊዜ የታውራሪ ነጋሽ እየሮጡ ወረዱ። ከእድሜያቸው ጋራና በንዴት የሚንቀጠቀጠው ጎራዴ የያዘውን እጃቸውን ከፍ አድርገው ወደ ላይ አነሱ። ልጆች አሉ በሚንቀጠቀጥ ድምፅ፣ ሽፈራው አልሞተም። ጠላት እንዳያመልጥ አዟችኋል፣ ተከተሉኝ። ሰዎች መሰብሰብ ሲጀምሩ አይኑን ጨፍኖ እንደሚይዝ ሰው ወደፊት ገፈገሱ። አምልጠናል ብለው ማሰብ የጀመሩት ጣሊያኖች ከጀርባቸው የጭነት መኪናና ሁለት ታንኮች በያዘ በእግረኛ ካምፓኒ የኋላ ጦር ሽፋን አግኝተዋል። ነገር ግን በንዴት እየከነፉ የመጡት ኢትዮጵያውያን ደረሱባቸው። መኪናው ወዲያውኑ ተወረረ። በጥቂት ደቂቃዎች ውስጥ ከጥቅም ውጭ ሆነ። መኪናው ውስጥ የነበሩትን ሰዎች ለማዳን ተስፋ በማድረግ ታንኩ ዞሮ መጣ። ወዲያውኑ ፊት ለፊት የነበሩ ሰዎች ታንኩ አናት ላይ ዘለው በመውጣት የታንኩን ሰዎችና ታንኩን ከጥቅም ውጭ አደረጓቸው። ሌላኛው ታንክ ራቅ ብሎ ሄዶ ወንዙን ለማቋረጥ በመሞከር ላይ እያለ መሻገሪያው ላይ ሲደርስ ተገለበጠ። ከታንኩ ስር እየተንፏቀቁ ከወጡ በኋላ ለመሸሽ የሞከሩት ሁለት ጣሊያኖች በጥይት ወደቁ። ካምፓኒው ከወንዙ ማዶ ባለው ገደል ውስጥ አርፍጦ ተቀምጧል። ነገር ግን ትንሽም ሳይቆይ መቋቋም አልቻለም። ይህንን የጣሊያን የኋላ ጦር ለመርዳት ቆመው የነበሩ ሁለት ታንኮችም በኢትዮጵያውያን ከጥቅም ውጭ ሆኑ። ነጋሽ ጦሩን በጩኸት ያበረታታሉ። እነዚህ ውሾች እንዳያመልጧችሁ! ለመበቀል ያላቸው ፍላጎት አልበረደም፣ የድካም ስሜትም አልተሰማቸውም። ጣሊያኖቹ ራሳቸውን መከላከል እንዳለባቸው ተገንዝበዋል። በፍጥነት በታንክ ጀርባ በድንጋዮችና በዛፎች ጀርባ መጠለል ጀመሩ። እንደገና ከፍተኛ ውጊያ ተጀመረ። ሁለት ተጨማሪ ታንኮች ተደመሰሱ። አንድ መኪና ከነሙሉ ጭነቱ በተዋጊዎች እጅ ወደቀ። ሌላ ታንክ በፍርሃት በፍጥነት ሲሸሽ የገደል ስንጥቅ ውስጥ ተገለበጠ። መውጫ ክዳኑም ሊከፈት አልቻለም። ከሁለት ቀን በኋላ ታንኩ ሲገኝ በውስጡ የነበሩ ሁለት ጣሊያኖች ጉድጓድ ተቆፍሮ ነው የወጡት። በነበራቸው አስከፊ ሁኔታ ኢትዮጵያውያኑ አዘኑላቸው። በዚህ ምክንያት ሕይወታቸው ተረፈ። ጊዜው አሁን ከቀኑ 10 ሰዓት ሆኗል። ለሰው ልጅ ጥንካሬ ገደብ አለው። ኢትዮጵያውያንም ቢሆን ለ24 ሰዓታት ምግብ የሚባል ነገር አልቀመሱም። ከዚህ በኋላ ምንም ማድረግ የማይችሉበት ደረጃ ደርሰዋል። ስለዚህ ለተወሰነ ጊዜ ቆም አሉ። ጠላት በመስመር ከሁለት ታንክና ከአንድ መኪና ጋር ሲሸሽ ተመለከቱ። ጠቅላላ አትኩሮታቸውን ወደ ራሳቸው አድርገው የቆሰለውን መርዳት፣ ፀሐይ ሳትገባና ጅቦች ሳይመጡ የሞቱትን መቅበር ጀመሩ። ስማ፣ ምንድን ነው? ከደቡብ አቅጣጫ አቧራው እንደ ደመና ትጉልል ብሎ ይታያል። ቀጥሎም በመቶዎች የሚቆጠሩ ሰዎች ሲጨፍሩ ይሰማል። በመጨረሻም ደረሱ። የፊታውራሪ ተሻገር ሰዎች ነበሩ። ከምዕራብ በኩል ነው የመጡት። የጦርነት ድምፅ ሰምተዋል። ጠላት የት እንዳለ ማወቅ ይፈልጋሉ። ጣሊያኖቹ እየሸሹ እንደሆነ ተነገራቸው። አንዳንድ የሽፈርሰው ሰዎችም ወኔያቸው እንደገና ተነስቶ እነዚህን አዲስ የመጡትን ተከተሉ። ጭፈራው ቆመ። አሁን በሙሉ ጉልበታቸው ከጠላት ኋላ መሮጥ አለባቸው። እያንዳንዷ ደቂቃ ወሳኝ ነበረች። ጠላት ላይ መድረስ ነበረባቸው። እንዳሰቡትም ተሳካላቸው። በተራራው ዙሪያ ሮጠው ቀስ እያለ ከሚጓዘው የጣሊያን ጦር ጋር ተገናኙ። ጣሊያኖቹ ደክመዋል። ከጠላት እጅ አምልጠናል ብለው አስበው ነበር። ወራዲውን እያወዛወዘ በጩኸት የሚመጣውን አዲስ የጠላት ኃይል ሲያዩ ወኔያቸው ቢሰበር ሰው ሊረዳው የሚችለው ነገር ነው። ይህ ቀን ማቆሚያ የለውም። ነገር ግን ጀግኖቹ የሚያቆሙ አይነት አልነበሩም። መጠለያ የለም። መሬቱ ሜዳማ ነው። ሳሩም በእሳት ተቃጥሏል። አማራጭ ስላልነበር ጣሊያኖቹ መሬት ላይ ተጋድመው መተኮስ ጀመሩ። ወዲያውኑ ደግሞ ዘለው ይነሱና የሚችሉትን ያህል ነፍሳቸውን ለማዳን ይሮጣሉ። እንደዚህ እያደረጉ እየደጋገሙ የሚችሉትን ያህል ራቁ። ኢትዮጵያውያን ደግሞ ቀደም ብሎ እንደሆነ ሁሉ ትኩረታቸውን መኪናው ላይና ታንኮቹ ላይ አደረጉ። ብዙ ጊዜም ሳይወስድ ቁጥጥር ስር አደረጓቸው። ሁለት የጣሊያን ታንኮኞች ብቻ አመለጡ። ማሳደዱም ቀጠለ። በዚያው ልክ ደግሞ ከጣሊያኖች ጋር የተሰለፉት የኤርትራውያኑ ጉብዝና የተሞላበት መከላከል እስከ ማይሚኒ ወንዝ ድረስ ቀጠለ። እዚያ ሲደርስ ቆመ። ምክንያቱም ጨለማው እየመጣ ነበር። ኢትዮጵያውያን ደግሞ ከዚያ በላይ መግፋት አልቻሉም። ምክንያቱም የእንዳስላሴ የጠላት ካምፕ ማዶ እንዳለ ያውቁ ነበር። ያን ቀን ከረፋዱ በኋላ የጠላት ቦምብ ጣይ አውሮፕላን በጦር ሜዳው ላይ እያንዣበበ ትንንሽ ቦምቦች እየጣለ አውቶማቲክ መሳሪያም ይተኩስ ነበር። ኢትዮጵያውያን ደግሞ ከጠላት ጋር ግብግብ ይዘው ጉዳይም አልሰጡትም ነበር። ተቀላቅሎ ስለነበር ለቦምብ ጣይ አውሮፕላኑ ጠላትና ወዳጅ መለየት ስላልቻለ ብዙ ጉዳት አላደረሰም። በኋላ ግን የኢትዮጵያውያን ስንቅና ትጥቅ ክፍሉን አግኝቶ ብዙ ጥይትና ሌላም ጓዝ በእሳት ቦምብና በሚነደው ሳር ምክንያት ከጥቅም ውጭ ሆነ። ምዕራፍ 12 ቁስለኞችን ማከም። ታህሳስ 6 ቀን በእንዳባጉና የተደረገው ጦርነት ምዕራቡን የትግራይ ክፍል ከጣሊያኖች ቅኝ ግዛት አስለቅቋል። ገና በሰቲት አካባቢ ነው የተባለው ግን ድንገተኛና ኃይለኛ ጥቃት ያካሄደው የኢትዮጵያ ጦር ሌሎች ባዲያቦ፣ ሽሬና ዛና የሚገኙ 6 የጣሊያን የጦር ካምፖችን አስኪ ሁኔታ ፈጥሮባቸዋል። ስለዚህ ጣሊያኖቹ በ7 ማታውኑ ጓዛቸውን ጠቅልለው በጥንቃቄ ወደ ዋናው ካምፕ አክሱም ገቡ። በኢትዮጵያውያን በኩል የደረሰው ጉዳት ግን ከፍተኛ ነበር። 382 ሰዎች ተወዳጁንና ጀግናውን ፊታውራሪ ሽፈራውን ጨምሮ ሞተዋል። 256 ሰዎች ደግሞ ቆስለዋል። ኢትዮጵያውያን ለህይወት ስለማይሳሱ ከተገኘው ውጤት ጋር ሲወዳደር ጉዳቱን እየከፋ አላደረጉትም። በችኮላና በድንቁርና ታንኮችን ባያጠቁ ኖሮ የደረሰው ጉዳት ከዚህ ያነሰ ነበር። ያም ሆኖ በዚህ ሁኔታ ትልቅ ድል ነው ያገኙት። ለድፍረት የሚሆን የጦር ልምድም አገኙ። እነዚህ ጭራቆች ታንኮችን ማለት ነው ሊደፈሩ የሚችሉ መሆናቸውን ተገነዘቡ። በጣሊያኖች በኩል ደግሞ 7 መኮንኖች፣ 23 ነጭ ወታደሮች፣ 48 የኤርትራ ተወላጅ መኮንኖችና 127 ባንዳ ወታደሮች ሞተውባቸዋል። የቆሰሉት ቁጥር 30 ብቻ ነው ተብሎ የተመዘገበው። በዚህ የተሰጠው ቁጥር አጠራጣሪ ነበር፣ ምክንያቱም 51 የነጭ ወታደሮች ሜዳው ላይ ሞተው ተገኝተዋል። ስንቶቹ መኮንኖች እንደሆኑ ማወቅ አይቻልም ነበር፣ ምክንያቱም ልብሳቸው ስለተወሰደ ራቁት ነበሩ። ልብስ በጣም ተፈላጊ ነበር። ሁሉም ሞተው የተገኙት ኢትዮጵያውያን የጦርነት ዕለት ማምሻውን አጠገብ ባለ ቤተክርስቲያን በዘመድና ወዳጆቻቸው ተቀበሩ። የፊታውራሪ ሽፈራው የንስሐ አባት ከዚያ ወዲህ አልታዩም። የተወሰኑ ወታደሮችን የፊታውራሪ ሽፈራውን አስከሬን እንዲጠብቁ ከጠየቁ በኋላ ጦርነቱን ተቀላቅለው በዚያው ወድቀዋል። ብዙ ንብረት ደግሞ በድል አድራጊዎች እጅ ወድቋል። 7 ታንኮችና 4 መኪኖች ብትንትናቸው ወጥቷል። 2 ስለተገለበጡ ማንቀሳቀስ አልተቻለም። 3ኛው ግን አጠገብ ወዳለ ሰፈር ተወስዶ የ19 ዓመቱ ጣሊያናዊ እንዲነዳው ተገዷል። ማራኪዎቹ የተማረከውን ወታደር ይዘው በሰፈሩ ላሉ ሴቶች በማሳየት እየተዝናኑ ነው። ይህ አስፈሪ ብረት እየተንኳኳ በሰፈር ሲያልፍ ያዩ ሴቶች ጀግኖቻቸውን በልልታ ተቀበሏቸው። አንድ የግል አውቶሞቢልም በከፊል ተጎድቷል። መኪናው የራሱ ታሪክ አለው። የቆየ የፎርድ መኪና ሞዴል ቲ በስዊድን ዋና ከተማ ስቶክሆልም የተገዛ ነበር። ሚስዮናዊ አባ አንደርሰን መኪናውን በመላ አውሮፓ ኢጣሊያ ድረስ ከቤተሰቦቹ ጋር ነርቶ ከወሰደው በኋላ በመርከብ ወደ ግብጽ ተልኮ ከግብጽ ደግሞ እየነዳ ወደ ኤርትራ ይዞ ዘልቋል። በኋላም ወደ አድዋ እንዲዛወር ሲታዘዝ መኪናውን እስከ ድንበሩ ድረስ እየነዳ መጣ። ከዚያ በኋላ መንገድ ስላልነበረ ማቆም ነበረበት። በዚያን ጊዜ አዛዡ ራስ ስዩም መንገድ እንዲሰራ ትዕዛዝ ሰጡ። ያማ በማዕከላዊ መንግስት በአዲስ አበባ ክልክል ነው ተባለ። የቫይኪንግ ደም ያለበት አባ አንድሪያስ ግን በዚህ ማቆም አልወሰነም። ስለዚህ ሰዎች መኪናውን እንዲሸከሙ ጠየቀና ከአካባቢው ወደ ሺህ የሚቆጠሩ ገበሬዎች ተሰበሰቡ። 50 ኪሎ ሜትር የሚሆነው መንገድ በሚጮሁና በሚዘፍኑ ገበሬዎች ትከሻ ከተጓዘ በኋላ የመጀመሪያው መኪና አድዋ ውስጥ በዚህ መልክ ገባ። ይህ ታሪክ እየተነገረን በሰፊው ጦርነት በተካሄደበት መሬት አቋርጠን አለፍ። ብዙ ጊዜ ነው የወሰደብን። ብዙ ጊዜ ደግሞ ከጣሊያን አውሮፕላኖች መደበቅ ነበረብን። በየቦታው ሬሳ ነበር። በቅሎና ፈረስ ግመልን ጨምሮ ከጥቁርም ከነጭ ሰው ሬሳ ጋር ተደባልቆ ወድቋል። ኢትዮጵያውያን ጠላቶቻቸውን አይቀብሩም። በተለይ ከነሱ ውጭ ሌላ ዝርያ ወይም ሌላ ሃይማኖት ከሆነ የሚቀፍ ሽታ አየሩን ሞልቶታል። የመጨረሻውን ታንክ እንዳየን ወደ ደቡብ አቅጣጫ መንገዳችንን ቀይረን የቆሰሉ ወታደሮች ወዳሉበት ካምፕ ሄድን። ቦታው ለነደርስ ትንሽ ሲቀረን ከጫካው መሃል ወራዴ ያዘ ሰው ድንገት እየሮጠ ወደኛ መጣ። አሃ እኛ በእግራችን ይሄን ያሳማ በፈረስ ይሄዳል አሳየዋለሁ። ጣሊያናዊ ነው የመሰልኩት። ከዛም በላይ እስረኛ ወዲያውኑ ሽጉጤን መዘዝኩ። የታጠቀ እስረኛ ነው እንዴ ይዛችሁ ምዞሩት? አለ በመገረም። ቀኛዝማች ንጋቱ በመካከላችን ገቡና ማን እንደሆንኩ ነገሩት። ሰውየውም ጉልበቴን ሳመና ይቅርታ እንዳደርግለት ጠየቀ። ሰው እንዴት አርጎ ነው ከነዚህ አይነት ያዋቂ ልጆች ላይ ቂምስ ወይም ጠላትነት የሚይዘው? ካምፕ ውስጥ ስንገባ የቁስለኛው ካምፕ ማለት ነው፣ ሽማግሌው ፊታውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ። የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል። ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና የብረት ቆብ የጣሊያን ጀነራል ነው፣ በምልክቱ እንደምታየው ከእጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት። የጀነራል ነው የተባለው ምልክት ሳየው የሬዲዮ ሰራተኛ ነው የነበረው። ነገር ግን ነገሩን ላለማበላሸት ስል ሰውየውን እንኳን ደስ አለዎት አልኳቸው። ዋሻው ውስጥ ምግብ ተዘጋጅቶ ነበር። ብዛት ያለው የአተር እሸት አምጥተው ፊታችን አስቀመጡ። አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ። ምን እንደሚያስጨንቃቸውም ጠየኳቸው። አንድ ያላቸው ልጅ በጽኑ ቆስሏል። ለምን ቀደም ብለው አልነገሩኝም? ትንሽ አረፍ ሳትል ላስቸግርህ አልፈለግኩም። ወዲያውኑ ወደ ቆሰለው ሰውዬ ሄድ። አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው። እንደ ቆሰለ ብዙ ደም ስለፈሰሰው ደክሟል። ደሙም መመረዝ ጀምሯል። ማድረግ የምንችለውን ሁሉ አደረግን። ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር። ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ። ሐኪሙን ማየት ይፈልጋሉ። መልኩ ምን እንደሚመስል፣ የጸጉሩ ቀለም ትልቅ ነው ወይስ ትንሽ፣ ደግሞስ ምንድን ነው የለበሰው የመሳሰሉት መልኩን ማወቅ ይፈልጋሉ። ምክንያቱም በኋላ ቁስለኞች አካባቢ ሲሄድ ሰው እንዳይገለው ነው። ቁመቴ 6 ጫማ ከ2 ኢንች ነው። ለመለየት ይረዳቸዋል። ምክንያቱም በእነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው። በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አድርገው አዩኝ። ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘውኝ ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰን። 3 በጥሩ ሁኔታ የነበሩ ጎጆዎች ነበሩ። 3ቱን ለመኖሪያ ለዕቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምብ አይጥሉም ነበር። በቅጠል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ በአንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። አንድ የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት ከጧቱ 1 ሰዓት ድረስ። ሁለት ከአንድ ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት የሕክምና መሳሪያዎችን የምቀቀልበትና ለሚቀጥለው ሥራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከአራት ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማከምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የእረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። ሁለት ትልልቅ ፋኖሶች ቀዶ ህክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂ እንቅልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እቀሰቀሳለሁ። በቀን እንዳልተኛ ደግሞ በአውሮፕላኖቹና በቦምቦች ፍንዳታ ድምፅ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ሕክምና አያደርጉም። አንድ ሰው በፍንጣሪ ተመትቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ? ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ በቀኝ ትከሻው በኩል ወዳለው ቁስል እያሳየ። ይኸውና የወጣው ደግሞ በዚህ በኩል ነው ብሎ በግራ ጭኑ ላይ ያለውን ቁስል አሳየኝ። መከራከሩ ፋይዳ የለውም። አቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀትና በአፈር ምክንያት እኔ ከማከሜ በፊት ሁሉም ቁስሎች በበሽታ ይለከፋሉ። ባለኝ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ደም በያዘ መርፌ እየዋጋው ማከም ባልጀምር ኖሮ እጄ እንደታሰረ ነበር የምቆጥረው። ይህም ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከ24 ሰዓታት በኋላ የቁስሉ ዙሪያ ተቆር ያለና ሰማያዊ ባለቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከልሎ ይደርቃል። ከሁለት ወይም ሶስት ቁስል ሕክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የህክምና ዘዴ ግልጽ ባይሆንም ስራው ግን ቀላል ነበር። አያሲቲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንደረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ህክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸትና ዋይታው ጆሮውን ደፍኖ ይሰራል። አብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። ባንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም ወይም በተሳሳተ መርፌ አሰጣጥ፣ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የህክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ህክምና እንደሌላው ህክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረጋቸውም። በአራተኛው ቀን እንደ አባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠለውል ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተከፍትሮ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ሕክምና የሚደረግላቸው ሰው መሆናቸው ነው። ለሕክምናው ቀኝ አዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ሕክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ። ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። ከዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። Thank you.